ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ግንቦት 16 2015 ዓመተ ምህረት ስርጭታችን ጀመረ። ቅዱስ ሲኖዶስ ከትግራይ ክልል ሀገረ ስብከት ጋር መዋቅራዊ አንድነትን የመመለስ ጥረት እንደሚቀጥል አስታውቋል። ዝርዝሩ ቆየት ብሎ በመሸቱ ይደመጣል። በሌላ ዘገባ ደግሞ የህዝብ እንባ ጠባቂ ተቋም በሸገር ከተማ ህገወጥ ግንባታ በሚል እየተካሄደ ካለው የቤቶች ፈረሳ ጋር የተያዙ 100 ሺህ አቤቱታዎች እንደቀረቡለት ሲናገር፣ የሸገር ከተማ አስተዳደር ደግሞ ይህን ያህል ቅሬታ እንዳልቀረበለት ገልጿል።
እንግዲህ 100 ሺህ ቅሬታዎች ከተባሉ ከከተማ አስተዳደሩ ጋር ቀርቦ መወያየት፣ መመካከር፣ ሂደቱን ማጥራት የተቋሙ ኃላፊነትም ግዴታም ይመስለኛል። እነኚህ ነገሮች ሳይደረጉ ከከተማ አስተዳደሩ ጋር ሳይመካከር ሳይጣራ የተደረጉ ሂደቶች ናቸው።
የሰማችኋቸው የሸገር ከተማ ምክትል ከንቲባ አቶ ጉግሳ ደጀኔን ነው። የህዝብ እንባ ጠባቂ ተቋም የኦሮሚያ ቅርንጫፍ ኃላፊ ተወካይ መልስንም አካተናል።
እና እኔ ወደ መድረክ ለመገባ ስብሰባ ስላለብኝ ብሎ ከመሬት ማናጅመንት አስተዳደር ወይንም ኃላፊ ምክትልና ዋናው ጋር አገናኝተው የኛ መርማሪዎች ሰፊ ውይይት አድርገው እንደተመለሱ፣ ማፍረሱ የህግ በላይነትን ለማስከበር ነው ይሄንበት ያለ ነው ብሎ የኔ መርማሪዎች ወይንም ባለሙያዎች ሪፖርቱን አቀርበውልኛል። ይሄን ያክል ነው ማጠው።
የህዝብ እንባ ጠባቂ ተቋም የኦሮሚያ ቅርንጫፍ ኃላፊ ተወካይ የሆኑትን አቶ ተሾመ ያሚን የሰማችኋቸው። ዘለግ ያለው ዘገባ በምሽቱ ይደመጣል። ሌሎች ዘገባዎችም ለምሽቱ ተሰናድተዋል። ጤና ይስጥልኝ፣ እንደምንውላችኋል አድማጮቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ አብረውናሉ። የዌብና ማህበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዋና አዘጋጃችን ጽዮን ግርማ። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። እንግዲህ ወልዴ ይቀጥላል።
በድጋሚ እንደምናመሻችሁ፣ ዜናውን ማሰማችሁ እንግዲህ ወልዴ ነኝ። ለምሽቱ ከያዝነው ዜና ዋና ዋናዎቹ፣ በሱዳን ዛሬም ውጊያ መቀጠሉ፣ በአፍሪካ ቀንድ ለሚታየው የአየር ንብረትና የምግብ ቀውስ የሚውል $7 ቢሊዮን እንደሚያስፈልግ መጠየቁ፣ እንዲሁም በኢትዮጵያ የእርዳታ እህል ስርቆትን ለመከላከል የዓለም ምግብ ፕሮግራም አዲስ አሰራር መቀየሱ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የኤርትራው ፕሬዝደንት ኢሳያስ አፈወርቂ የዋሽንግተን ዲሲ ቡድን ሲሉ በጠሩት አካል ላይ ክስ አሰሙ። ፕሬዝደንቱ ይህን ወቀሳ ያሰሙት ዛሬ በአገራቸው በተከበረው 32ኛ ዓመት የነጻነት በዓል ላይ ነው። ቆንጅት ታዬ አጠር ያለ ዘገባ አላት።
ዛሬ በአስመራ ስቴዲየም በተካሄደውና በቀጥታ የቴሌቪዥን ስርጭት በተላለፈው ኤርትራ ከኢትዮጵያ የተለየችበትና በየዓመቱ በምታከብረው የነጻነት ክብረ በዓል ላይ ፕሬዚደንት ኢሳያስ አፈወርቂ ባሰሙት ንግግር የዘንድሮ የኤርትራ የነጻነት በዓል ለነጻነት የተካሄደው ትግልና የተገኘው ድል እንዲሁም የኋለኛው ተጋድሎ ውጤት ደምቆ በታየበት ወቅት የሚዘከር ነው ብለዋል። የዩናይትድ ስቴትስ አስተዳደር በኤርትራና በሌሎች ሀገሮች ላይ የያዘው ወይም ያካሄዳል ያሉት ፖሊሲ ለትውልድ የዘለቀ ጸበኝነትን አትርፏል ሲሉም ከሰዋል። የዋሽንግተን ቡድን ሲሉ የጠሯቸውን ወገኖችም ሀገራቸው ከኢትዮጵያ ጋር ጥላቻ ውስጥ እንድትገባ ሰርተዋል ሲሉ ወንጅለው ወደፊትም ይቀጥላሉ ሲሉ ስጋታቸውን ገልጸዋል። እነርሱን ለመመከትም አዲስ የትግል ብልሃት ይጠይቃል ብለዋል። ፕሬዝደንቱ በዋነኝነት የዋሽንግተን ቡድን በማለት በጠሩት የዩናይትድ ስቴትስ አስተዳደር ላይ ባነጣጠረው ንግግራቸው የአሜሪካ ፖሊሲ ምንጊዜም ሌሎችን ለመጫን የሚሞክር ነው ብለው፣ አሁን ግን ሩሲያና ቻይና በዓለም መድረክ ላይ ባላቸው ስፍራ የተነሳ የኃይል ሚዛኑ እየተቀያየረ ነው የሚል አቋም አንጸባርቀዋል። ቀጣናዊ ጉዳዮችን በሚመለከት ኤርትራ አንድነትን የሚያስቀድም መንገድ ይዛ እንደምትቀጥል ያመላከቱ ሲሆን፣ አገራዊ ጉዳዮችን በተመለከተ ህዝባዊ ዘመቻዎችና ተነሳሽነት እንደሚጠናከር ገልጸዋል። በየትኞቹ ዘርፎች ዘመቻው እንደሚካሄድ ግን በዝርዝር አላወሱም።
በትግራይ የእርዳታ እህል ተሰርቆ ለገበያ በመቅረቡ ምክንያት ባለፈው ወር የምግብ እርዳታውን ያቋረጠው የዓለም ምግብ ፕሮግራም ወደፊት ተመሳሳይ ችግር እንዳይከሰት አዲስ አሰራር መቀየሱን ትናንት ባወጣው መግለጫ አስታውቋል። የምግብ ዋስትናና ፍላጎት ወቅታዊ ዳሰሳ የተጠቃሚዎችን ዝርዝርና መታወቂያ በሚገባ መሰነድ ምግቡ ከመጋዘን ወደ ተጠቃሚዎች በሚጓዝበት ጊዜ ቁጥጥር ማድረግ እርዳታው ላልታሰበለት ጉዳይ ሲውል ደግሞ ወዲያውኑ ሪፖርት የሚደረግበት እንዲሁም ግልጽነት የሚኖርበት አሰራር የሚሉት የምግብ ፕሮግራሙ ወደፊት የሚከተላቸው የአሰራር ዘዴዎች ውስጥ ተጠቃሽ መሆናቸውን መግለጫው አስታውቋል። የዓለም ምግብ ፕሮግራም ስርቆትንና እርዳታን ላልታሰበለት ዓላማ ማዋልን አይታገስም ሲሉ የፕሮግራሙ ዋና አስፈጻሚ ሲንዲ ማኬን ተናግረዋል። በኢትዮጵያም ይሁን በየትኛውም ዓለም ከተራቡ ሰዎች ላይ ምግብን መንጠቅ ተቀባይነት የለውም ሲሉ አክለዋል ማኬን። በጦርነትና በድርቅ በተጎዳችው ኢትዮጵያ በአሁኑ ወቅት 20 ሚሊዮን ሰዎች ሰብአዊ የምግብ እርዳታ እንደሚያስፈልጋቸው የዓለም ምግብ ፕሮግራም መግለጫ አመልክቷል። በሱዳን ዋና ከተማ ካርቱም ያሉ ነዋሪዎች ዛሬ ረቡዕ በከባድ መሳሪያ የታገዘ ውጊያ እንደነበር ተናግረዋል። ከትናንት በስቲያ ሰኞ ማታ መጀመር የነበረበት የሰባት ቀናት የተኩስ አቁም ስምምነት ወዲያውኑ ተጥሶ በሁለት ተቀናቃኝ ጄኔራሎች መካከል የሚደረገው ውጊያ ለአምስተኛ ሳምንት ቀጥሏል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኃላፊ ቮልከር ቱርክ በሱዳን ያለው ሁኔታ ልብ የሚሰብር ነው ካሉ በኋላ ሁለቱ ተፋላሚ ጄኔራሎች ጾታዊ ጥቃትን እንዲያስቆሙና የሰዎችን ሕይወት እንዲታደጉ ጥሪ አድርገዋል። ባለፈው ቅዳሜ በጀዳ ሳዑዲ አረቢያ የተደረሰው ስምምነት ከአደራዳሪዎቹ አሜሪካና ሳዑዲ አረቢያ እንዲሁም ከሁለቱ ተዋጊ ኃይሎች ከእያንዳንዳቸው ሦስት ተወካዮች ያሉት የቁጥጥር ቡድን አቋቁሞ ነበር። ሁለቱም ተፋላሚዎች ወገኖች እየደወሉ አንዱ የሌላኛውን እርምጃ እንዳወግዝ በመጠየቅ ላይ ናቸው ብለዋል በሱዳን የተባበሩት መንግስታት ድርጅት ተወካይ ቮልከር ፐርስ። የተመድ የጸጥታው ምክር ቤት ባለፈው ቅዳሜ የተደረሰውን ተኩስ አቁም ስምምነት ደግፎ ሱዳን በሲቪሎች ወደሚመራ ዲሞክራሲያዊ ሽግግር እንድትመለስ ጠይቋል። በሱዳን ግጭቱ ከመጀመሩ በፊትም 15 ሚሊዮን ሰዎች እርዳታ ያስፈልጋቸው እንደነበርና አሁን ቁጥሩ ወደ 18 ሚሊዮን ማደጉን ተመድ ያስታውቃል። ችግሩን ለመቋቋም 2.6 ቢሊዮን ዶላር እንደሚያስፈልገው ተመድ ባለፈው ሳምንት አስታውቆ ነበር። አድማጮች፣ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ነው። በአፍሪካ ቀንድ እስከዛሬ ታይቶ በማይታወቅ መጠነ ሰፊ ረሃብ፣ መፈናቀል፣ የውሃ አጥነትና ድህነት ውስጥ የሚገኙ እድሜያቸው ከአምስት ዓመት በታች የሆኑ ከሰባት ሚሊዮን በላይ ሕፃናት መኖራቸውን ዓለም አቀፉ የሕፃናት መርጃ ድርጅት ዩኒሴፍ ከትናንት በስቲያ ባወጣው መግለጫ አስታውቋል። ከነዚህ ውስጥ ከ1.9 ሚሊዮን በላይ ሕፃናት ለከፋ የምግብ እጥረትና ለሞት ሊዳረጉ እንደሚችሉ ዩኒሴፍ አስጠንቅቋል። ደረጀ ደስታ ተጨማሪ አለው።
ዩኒሴፍ በመግለጫው ክልሉ ለሶስት ዓመታት ካስከተለው አስከፊ ድርቅ ያገገመ ቢሆንም በአካባቢው ለሚገኙ ማህበረሰቦች የእንስሳት፣ የሰብልና የኑሮ ውድመት ምክንያት መሆኑን አመልክቷል። የዩኒሴፍ የምስራቅና ደቡብ አፍሪካ አካባቢ ዳይሬክተር መሐመድ ፎል በምስራቅ አፍሪካ ያለው ቀውስ ለሕፃናት ከፍተኛ ጉዳት አስከትሏል ብለዋል። ዳይሬክተሩ አክለውም ባለፉት ሶስት ዓመታት በሚሊየን የሚቆጠሩ ሕፃናትና ቤተሰቦች በሕይወት ለመቆየት ሲሉ ከፍተኛ ውሳኔዎችን በመውሰድ ምግብና ውሃ ፍለጋ ቤታቸውን ለቀው እንዲወጡ መገደዳቸውን ተናግረዋል። ይህም እንደ ምግብ፣ መጠለያ፣ ውሃና ትምህርት ያሉ መሰረታዊ አስፈላጊ ነገሮችን እያሳጣቸው መሆኑን ዳይሬክተሩ ጨምረው ገልጸዋል። እንደ ዩኒሴፍ መግለጫ አሁን የሚታየው ዝናብ መጠነኛ እፎይታን ቢያመጣም ደረቃማው መሬት ውሃውን አስርጎ ማስቀረት ባለመቻሉ የጎርፍ አደጋም አስከትሏል። ይህም ለተጨማሪ መፈናቀል፣ ለበሽታ ተጋላጭነት፣ ለከብቶችና ለሰብል ብክነት ምክንያት መሆኑ ተመልክቷል። በሶማሊያ የጎርፍ መጥለቅለቅ ቤቶችን፣ የእርሻ መሬቶችና መሰረተ ልማቶችን ሲያወድም ወደ 219,000 የሚጠጉ ሰዎችን ከቀያቸው መፈናቀላቸውና 22 ሰዎች ለሞት መዳረጉ ተመልክቷል። ኢትዮጵያም በጎርፍ ሳቢያ ከፍተኛ ውድመትና መፈናቀል ማስተናገዷ ተገልጿል። የጎርፍ አደጋው ቀድሞውንም በድርቅ የተጎዱ ህብረተሰብ ክፍሎችን ተጋላጭነት አጠናክሯል፣ ተደራራቢ ተጽዕኖም ፈጥሯል ሲል መግለጫው አመልክቷል። የኮሌራ ወረርሽኝ ተባብሶ በኢትዮጵያ ውስጥ ከተመዘገቡት ረጅሙ ወረርሽኝ አንዱ መሆኑን በመግለጫው ተገልጿል።
በአፍሪካ ቀንድ ለሚታየው የአየር ንብረትና የምግብ ቀውስ የሚውል 7 ቢሊዮን ዶላር እንደሚያስፈልግ የተባበሩት መንግስታት ድርጅት በኒውዮርክ ዛሬ ከተጀመረው የአፍሪካ ቀንድን ለመርዳት የተስፋ ቃል መግቢያ ኮንፈረንስ ቀደም ብሎ ባወጣው መግለጫ ጠይቋል። ረሃብ በቀጠናው ባይታወጅም የዓለም አቀፉ የተራድኦ ድርጅት IRC እና ተመድ እርዳታው በኬንያ፣ ሶማሊያና ኢትዮጵያ በሚሊዮን የሚቆጠሩና ችግር ላይ ወደቁ ሰዎችን ሊያድን እንደሚችል አስታውቀዋል። ተመድ እንደሚለው በአፍሪካ ቀንድ 21 ሚሊዮን የሚሆኑ ሰዎች የምግብ እርዳታ ያስፈልጋቸዋል። በሶማሊያ የተመጣጠነ ምግብ እጥረት ችግር በእጥፍ ማደጉንና ድርቅ ለአገሪቱ ሕዝብ ሕይወት አስፈላጊ የሆኑትን ከብቶችን ማጥፋቱን መግለጫው አውስቷል። IRC በበኩሉ ሰው ሰራሽ የአየር ንብረት ለውጥ በአካባቢው ድርቅ የመከሰቱን ዕድል በ100 እጥፍ ጨምረዋል ብሏል። 7 ቢሊዮን ዶላሩ ወደፊት ሊከሰቱ የሚችሉ ቀውሶችን በዘመናዊ ሳይንስ ለመቀልበስ እንዲሁም በቀጠናው ያሉ ህዝቦች ወደፊት የሚከሰት ድርቅን እንዲቋቋሙ የሚረዳ ነው ተብሏል። በመጨረሻም የቀድሞው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በእንደ አውሮፓውያን አቆጣጠር 2016 ከተደረገው ምርጫ በፊት የወሲብ ፊልሞች ላይ ለምትተውን አንዲት ሴት የፈጸሙትን ክፍያ ለመደበቅ የንግድ ሰነዶችን አጭበርብረዋል በሚል የቀረበባቸውን ክስ በተመለከተ በፍርድ ቤት የሚካሄደው ክርክር ለመጪው ዓመት መጋቢት ወር ተቀጥሯል። ትራምፕ ትናንት በኒውዮርክ በሚገኘው ፍርድ ቤት የቀረቡት በርቀት በቪዲዮ አማካኝነት ሲሆን የቀድሞው ፕሬዝዳንት ማስረጃዎችን ቀድመው ከማውጣት እንዲቆጠቡ ዳኛው አስጠንቅቀዋል። ትራምፕ በማህበራዊ ሚዲያ ሰዎችን ስለሚያሸማቅቁና ስለሚያጠቁ የዳኛው ትዕዛዝ አስፈላጊ ነው ሲሉ አቃቢያነ ሕግ ተናግረዋል። ትራምፕ የተከሰሱት የወሲብ ፊልም ተዋናይን ዝም ለማሰኘት የከፈሉት ገንዘብ እንዳይታወቅ የንግድ ሰነዶችን አጭበርብረዋል በሚል ነው። ትራምፕ ለቀረበባቸው 34 ተያያዥ የወንጀል ክሶች ጥፋተኛ አይደለውም ብለዋል። የምሽቱ ዜና በዚህ ተጠናቋል። ከቀሪ መሰናዶች ጋር አብራችሁን ቆዩ። መልካም ምሽት።
እንግዶን ደን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የግንቦት 16 2015 ዝግጅታችንን ነው ከአሜሪካ ድምጽ እያዳመጣችሁ ያላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ በመደመጥ ላይ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ 2022059942 የዋትስአፕ መስመራችንን ተጠቀሙ። ወደ ለቱ አብይ ርዕሰ ዘገባ እናቅና። በትግራይ ክልል ውስጥ ከሚገኙ አህጉረ ስብከት ጋር ተቆራርጦ የነበረው መዋቅራዊ ግንኙነት ለማስቀጠል የተጀመረው ጥረት እንዲቀጥል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ወስኗል። በትግራይ ክልል የሚገኙ የአራት አህጉረ ስብከት ሊቃነ ጳጳሳትና የአብያተ ክህናት አመራሮች የመሰረቱት መንበረ ሰላማ ከሳቴ ብርሃን የተባለው ክልላዊ ጠቅላይ ቤተ ክህነት በቅርቡ 10 ኤጲስቆጶሳትን እንደሚሾም በትናንትናው ዕለት ገልጾ ነበረ። ኬኔዲ አባተ የዚህን ዘገባ ዝርዝር ይነግረናል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ካለፈው ግንቦት 1 ቀን 2015 ዓመተ ምህረት እስከ ግንቦት 16 ቀን 2015 ዓመተ ምህረት ሲያካሂድ በቆየው የርክበ ካህናት ምልዓተ ጉባኤ መደበኛ ስብሰባ ያሳለፋቸውን ውሳኔዎች በተመለከተ ዛሬ ከሰዓት በኋላ በቅዱስ ሲኖዶስ አዳራሽ መግለጫ ሰጥቷል። ከውሳኔዎቹ መካከል በመላው ኢትዮጵያ ዘላቂ ሰላም ለማምጣት በብፁዓን ሊቃነ ጳጳሳት የሚመራ የሰላም ኮሚቴ መሰየም እንደሚገኝበት የቤተክርስቲያኒቱ ፓትርያርክ ወቅዱስ አባ ማቲያስ ቀዳማዊ ለብዙዋን መገናኛዎች በንባብ ያቀረቡት መግለጫ ያመለክታል።
ወቅታዊውን ችግር ታሳቢ በማድረግ በመላው ሀገራችን ዘላቂ ሰላም ለማምጣት በብፁዓን ሊቃነ ጳጳሳት የሚመራ በሀገር ውስጥም ሆነ በውጭ ካሉ ተቋማት ጋር የሚሰራ በሀገሪቱ መንግስትም ሆነ በዓለም አቀፍ ደረጃ ዕውቅና የሚኖረው የሰላም ኮሚቴ ቅዱስ ሲኖዶስ ሰይሟል።
ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጋር ተቋርጦ የቆየውን የትግራይ ክልል አህጉረ ስብከት መንፈሳዊና አስተዳደራዊ አንድነትን ለማስቀጠል የተጀመረው ጥረት እንዲቀጥልም ቅዱስ ሲኖዶስ ወስኗል። የክልሉ አህጉረ ስብከት ብፁዓን ሊቃነ ጳጳሳትና የአህጉረ ስብከቱ ጽህፈት ቤቶች አመራሮች ባለፈው ዓመት ጥር ወር ላይ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት በመነጠል አቋቋም ነው ያሉት መንበረ ሰላማ ካሳቴ ብርሃን ቤተ ክህነት አሁንም በተናጠል ስራውን እንደሚቀጥል ትናንት ማክሰኞ ግንቦት 15 ቀን በመቀሌ በሰጡት መግለጫ አስታውቀው ነበር። በክልሉ የመንበረ ሰላማ ካሳቴ ብርሃን ቤተ ክህነት በቅርቡ የ10 ኤጲስቆጶሳት ሹመት እንዲካሄድ ውሳኔ ስለማሳለፉም በትናንቱ መግለጫ ላይ ተመልክቷል። የሰሜን ምዕራብ ትግራይ ሽረ እንደ ስላሴ ዞን አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ በሰጡት ማብራሪያ 5 ኤጲስቆጶሳት ለአገር ውስጥ ሌሎች 5 ኤጲስቆጶሳት ቆጶሳት ደግሞ ለውጭ ሀገራት አገልግሎት እንዲሾሙ መወሰኑን ተናግረዋል።
ትግራይ ሊቃነ ጳጳሳት ተጨማሪ ያስፈልጓታል። መንበረ ሰላማ ቤተ ክህነት ትግራይ ከተቋቋመ እንግዲህ ከሱ ጋር አብሮ የሚሄድ ደግሞ ሊቃነ ጳጳሳት ያስፈልጋሉ ብለን እያሰብን እያጠናን ቆይተናል። ጥናቱ አልቆ ዛሬ እንዲሾሙ ወስነናል። ሊቃነ ጳጳሳት 10 ሊቃነ ጳጳሳት በውጭ 5 በ ውስጥም 5 10 ሊቃነ ጳጳሳት እንዲሾሙ ወሰነናል። የወሰነው ውሳኔ በተግባር እንዲውል ሊቃነ ጳጳሳት እንዴት ነው የሚመረጡት የሚል ህግ የሚያረቁ ኮሚቴዎችም ተቆመናል። በቅርብ ጊዜ ስራቸው ይጀምራሉ። ያ ህግ ለኤጲስቆጶሳት ምርጫ የሚሆን ህግ ካቀረቡልን በኋላ አይተን አጽድቀን ከዛ በኋላ ወደ ኤጲስቆጶሳት ምርጫ በአጭር ጊዜ እንደምንሄድ ነው የወሰነው።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በበኩሉ ዛሬ በሰጠው መግለጫው ራሱን መንበረ ሰላማ ካሳቴ ብርሃን ብሎ ከሚጠራው ክልላዊ ቤተ ክህነት ለተሰማው የሲመተ ኤጲስቆጶሳት ውሳኔ ቀጥተኛ ምላሽ ባይሰጥም በቅዱስ ሲኖዶስ ተሰይሞ በስራ ላይ የሚገኝ 5 አባላት ያሉት በብፁዓን ሊቃነ ጳጳሳት የሚመራ ልዑክ ከትግራይ ክልል አህጉረ ስብከት ጋር ተቋርጦ የነበረውን ግንኙነት ለማስቀጠል የጀመረውን እንቅስቃሴ እንዲቀጥል መመሪያ መስጠቱን አስታውቋል።
በትግራይ ክልል በሚገኙት አህጉረ ስብከት ተቋርጦ የነበረው መንፈሳዊና አስተዳደራዊ ግንኙነትን በተመለከተ ቀደም ሲል በቅዱስ ሲኖዶስ ተሰይሞ በሥራ ላይ የሚገኘው ልዑክ የጀመረውን እንቅስቃሴ እንዲቀጥል የሚመለከታቸው የመንግስት አካላትን በማነጋገር ተልእኮውን እንዲፈጽም ለአተ ጉባኤው መመሪያ ሰጥቷል።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰሜኑ ጦርነት ምክንያት ከትግራይ ክልል አህጉረ ስብከት ጋራ ተቋርጦ የነበረው ግንኙነት እንዲቀጥል በመስራት ላይ መሆኑን ከዚህ ቀደም መግለጹ ይታወሳል። ይህ የመቀራረብና የእርቅ ሂደት ስለደረሰበት ደረጃ በትናንቱ የመቀሌ መግለጫ ላይ የተጠየቁት የሰሜን ምዕራብ ዞን ሽረ እንደ ስላሴ አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ስለ ሁኔታው የማውቀው ነገር የለኝም ማለታቸውን መግለጫውን የተከታተለው የአሜሪካ ድምጽ የመቀለ ዘጋቢ ሙልጌታ ጽፋ ገልጿል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሰል የመዋቅራዊ መከፋፈል አደጋ ያጋጠማት ከትግራይ ክልል አህጉረ ስብከት ጋር ብቻ አይደለም። በኦሮሚያ ክልልም መሰል ልዩነቶች ተፈጥረው በሶስት የቤተክርስቲያኒቱ ብፁዓን ሊቃነ ጳጳሳት መሪነት የኦሮሚያና የብሔር ብሔረሰቦች ሲኖዶስ የተባለ ተገንጣይ ሲኖዶስ ተፈጥሮ እንደነበር ይታወሳል። ሶስቱ አባቶች በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተቀባይነት ያላገኙ 26 ኤጲስቆጶሳትን ሾመው እንደነበርና በዚህም ሳቢያ በአገር አቀፍ ደረጃ አይሎ የነበረው ውጥረት በውይይት መፈታቱ ይታወሳል። ሆኖም በኦሮሚያ ክልል በሚገኙ አህጉረ ስብከት ተፈጥሮ በነበረው ወቅታዊ ችግር ምክንያት በአህጉረ ስብከት መንበረ ጵጵስናዎች፣ አብያተ ቤተ ክህነትና በአጥቢያ አብያተ ክርስቲያናት አገልግሎት መቋረጡን በዛሬው መግለጫው ያሳወቀው ቅዱስ ሲኖዶሱ በርካታ ምዕመናንና ካህናት በእስርና በእንግልት ላይ እንደሚገኙም ገልጿል። እነዚህ ችግሮች እንዲቀረፉና መደበኛው የአሰራር መዋቅራዊ አንድነት እንዲመለስ 7 ብፁዓን ሊቃነ ጳጳሳትን በመሰየም ከፌዴራልና ከኦሮሚያ ክልላዊ መንግስት ጋር በመወያየት ችግሮች እንዲፈቱ እንዲደረግ መወሰኑንም አስታውቋል። በኦሮሚያና በደቡብ ክልሎች በተደራቢነት በተያዙና ችግር ባለባቸው አውግረ ስብከትም 9 ኤጲስቆጶሳት እንዲሾሙ በመወሰን ተሿሚዎቹን እጩ መነኮሳት ከቋሚ ሲኖዶሱ ጋራ በመተባበር እስከ ሰኔ 30 2015 ዓ.ም ለይቶ የሚያዘጋጅ 7 አባላት ያሉት የብፁዓን ሊቃነ ጳጳሳት አስመራጭ ኮሚቴ መሰየሙን ነው የተመለከተው።
ሲመተ ኤጲስቆጶሳትን በተመለከተ ክፍት በሆኑ እና በተደራሚነት በተያዙ ጉልህና አንገብጋቢ ችግር ባለባቸው በኦሮሚያ ክልልና በደቡብ ክልል ባሉ አህጉረ ስብከት ላይ 9 ኤጲስቆጶሳት እንዲሰየሙ አስመራጭ ኮሚቴ ሰይሟል። ወደፊትም ተደርበው በተያዙና አስፈላጊ በሆኑ አህጉረ ስብከት እንደየአስፈላጊነቱ በመንበረ ፓትርያርክ ተጠንቶ እንዲቀርብ ቅዱስ ሲኖዶስ ወስኗል።
በተያያዘ ዜና በወቅታዊ ችግሮች ምክንያት በመላ ሀገሪቱ ጉዳት የደረሰባቸውን ወገኖች በአጠቃላይ ችግሮቻቸውን በጥናት በመለየት ሁለንተናዊ ሰብአዊ ድጋፍ የማጽናናትና የመጎብኘት መርሃ ግብሮች እንዲደረጉ ያዘዘው ቅዱስ ሲኖዶሱ በትግራይ ክልል ያለውን ከፍተኛ ችግር ታሳቢ በማድረግ የ20 ሚሊዮን ብር አስቸኳይ ሰብአዊ ድጋፍ ማድረጉን አመልክቷል። የቤተክርስቲያኒቱን የመጪ 10 ዓመታት የመንፈሳዊና ዘላቂ ልማት ግብ መሪ ቅድ በመልአተ ጉባኤው ማጽደቁን የጠቀሰው ቅዱስ ሲኖዶሱ በሁሉም መዋቅሮች ተግባራዊ እንዲደረግም ትዕዛዝ ሰጥቷል። በኢሉ አባቦራ መቶ ሀገረ ስብከት መንፈሳዊ ኮሌጅ እንዲከፈትና በሌሎችም አህጉረ ስብከት ሊከፈቱ የታሰቡ ኮሌጆችን በተመለከተ ዳግም ጥናት እንዲደረግ መመሪያ መስጠቱንም ቅዱስ ሲኖዶሱ በመግለጫው አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ እናመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ብላችሁ ሰማችሁት የዕለቱን አብይ ዘገባ ነበር። የትንታኔው ጊዜ ይቀጥላል። የህዝብ እንባ ጠባቂ ተቋም በሸገር ከተማ ህገወጥ ግንባታ በሚል እየተካሄደ ካለው የቤቶች ፈረሳ ጋር የተያዙ 100,000 አቤቱታዎች እንደቀረቡለት ሲናገር፣ የሸገር ከተማ አስተዳደር ደግሞ ይህን ያክል ቅሬታ መቅረቡን አላውቅም ብሏል። የሸገር ከተማ ምክትል ከንቲባ አቶ ጉግሳ ደጅኔ ለአሜሪካ ድምጽ በሰጡት ቃለ መጠይቅ 100,000 አቤቱታዎች የሚለው መረጃ ውይይት ያልተደረገበት በአግባቡ ያልተጣራና ከአንድ ወገን ብቻ የተገኘ ነው ብለዋል። የህዝብ ጠባቂ ተቋም ግን በጉዳዩ ዙሪያ ከከተማዋ ባለስልጣናት ጋር ውይይት መደረጉን ገልጿል። በተቋሙ የኦሮሚያ ቅርንጫፍ ኃላፊ ተወካይ አቶ ተሾመ ያሚ ከህዝቦች ቀረቡ በተባሉ አቤቱታዎች ጋር በተያያዘ ከሸገር ከተማ ኃላፊዎች ጋር ውይይት መደረጉን ተናግረዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ አስተናርቷል።
የህዝብ እንባ ጠባቂ ተቋም በ2014 በጀት ዓመት ከአስተዳደራዊ ጉድለቶችና ከመብቶች ጥሰቶች ጋር የተያያዙ ከ133,000 በላይ አቤቱታዎች እንደቀረቡለትና ከነዚህ ውስጥ 100,000ዎቹ በሸገር ከተማ ካለው የቤቶች ፈረሳ ጋር የተያያዙ እንደሆኑ መግለጹን በትናንትናው ዕለት ዘግበናል። በዚህ ጉዳይ ዙሪያ ለአሜሪካ ድምጽ አስተያየት የሰጡት በምክትል ከንቲባ ማዕረግ የአገልግሎትና የአስተዳደር ዘርፍ ኃላፊ አቶ ጉግሳ ደጀኔ እኛ የህግ የበላይነትን ነው እያስከበረን ያለነው፣ ይህን መረጃ ግን አናቀውም፣ ውይይትም አልተደረገበትም ብለዋል።
እኛ እርምጃ እየወሰድን ያለ ነው። አንደኛ ህጋዊ ባልሆነ መልክ መሬትን አጥሮ ካቦ የያዙትን አካላቶች ናቸው። እነዚያን አጥሮችን አስለቅቀ መሬት ወደ መሬት ባንክ ወደ መንግስት እየመለስን ያለ ነው። ሁለተኛ መሬት ላይ ህጋዊ ባልሆነ መልኩ የከተማ ፕላንን የከተማ ግንባታ ፍቃድ ሳይወስዱ ካርታ ሳይኖራቸው ግንባታ ያካሄዱት አካላቶች ናቸው። እርምጃ እየወሰድን ያለ ነው። በሶስተኛ ደረጃ አንድ አካባቢ በማስ ሆነው ወሩ መሬትን በሚይዙ በተለይ ጥብቅ የሆኑ መሬቶች ላይ ደን ውስጥ ተራራዎች ላይ እየተካሄዱ ያሉ የመሬት አስተፋፈር ህገወጥ ሰፈራዎች ላይ ነው እርምጃ እየወሰድን ያለ ነው። ስለዚህ ተቋሙ አንድ ነገር ብቻ አይደለም፣ እነ አቤቱታዎች ራሱ የትኞቹ ናቸው? እንግዲህ 100,000 ቅሬታዎች ከተባሉ ከከተማ አስተዳደሩ ጋር ቀርቦ መወያየት፣ መመካከር፣ ሂደቱን ማጥራት የተቋሙ ኃላፊነትም ግዴታም ይመስለኛል። እነኚህ ነገሮች ሳይደረጉ ከከተማ አስተዳደሩ ጋር ሳይመካከር ሳይጣራ የተደረጉ ሂደቶች ናቸው።
የህዝብ እንባ ጠባቂ ተቋም ግን ከሸገር ከተማ በቀረቡት አቤቱታዎች ዙሪያ ከባለስልጣናቱ ጋር ውይይት መደረጉን ነው የገለጸው። የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ይህን ለአሜሪካ ድምጽ አረጋግጧል።
አቶ ተሾመ ያሚ የኦሮሚያ እንባ ጠባቂ ተቋም ጽህፈት ቤት ኃላፊ ከምርመራ ዳይሬክተሩ ጋር ሄዶ ተገናኝቷል። በአካል ጊዜም ሰጥተው ከዚህ በፊትም አንስቻለሁና ጊዜ ሰጥተው ስላወያዩንም አመስግነናል።
የኦሮሚያ እንባ ጠባቂ ተቋም ስለነዚህ 100 ሺህ ቅሬታዎች ከምክትል ከንቲባው ጋር ተነጋግሯል ነው የሚሉኝ?
አዎ፣ ስለ ቅሬታው
የህዝብ እንባ ጠባቂ ተቋም የኦሮሚያ ቅርንጫፍ ኃላፊ አቶ ተሾመ ያሚም በቀረቡት አቤቱታዎች ዙሪያ በምክትል ከንቲባው ዕውቅና ከሚመለከታቸው ኃላፊዎች ጋር ውይይት ተደርጓል ይላሉ።
የሸገር ከተማ አስተዳደር የሚመለከተው አካል ስለሆነ እነሱን ለማግኘት ብዙ ጥረት አደረግን። እኔው ራሴ ነኝ ከንቲባውን ለማግኘት የሞከርኩት፣ አልተሳካም። ዘን ምክትል ከንቲባውን መፈለግ ጀመሩ። ቢሮአቸው በአካል ሁለት ሄደን ስናጣቸው ስልካቸው ወስደን በአጋጣሚ አቃቸው ስለነበር ምክትል ከንቲባውን ቴክስት አረኩላቸው፣ ደወሉልኝ። ከዚያ በዚህ ጉዳይ መጣ ነው አቤቱታ አለ፣ አላግባብ ቤቶቻችን ፈርሶብናል የሚሉ ቅሬታዎች አሉ እና ይሄን ለማጥራት ከእናንተ ጋር መነጋገር እንፈልጋለን አልኳቸው። ለመነጋገር ዝግጁ ነን አሉ። ከእኛ ጋር ሶስት መርማሪዎች ሄደዋል። የምርመራ ዳይሬክተሩና አንድ ባለሙያ ትዝ ይለኛል ሄደው ምክትል ከንቲባውን በአካል አገኝተው፣ እንግዲህ እኔ ፋሲሊቴሽን ሮል እንጂ በአካል እጄ ከሳቸው ጋር አልተነጋገርኩም። ከዛ አገኟቸው አገኘናቸውና እኔ ወደ መድረክ ስለምገባ ስብሰባ ስላለብኝ ብሎ ከመሬት ማናጅመንት አስተዳደር ወይንም ኃላፊ ምክትልና ዋናው ጋር አገናኝተው የኛ መርማሪዎች ሰፊ ውይይት አድርገው እንደተመለሱ መመሪያ ቁጥር 5/2008 የመጣ ነገር አለ። ምንድነው የሚለው? ከጥር 24/2005 በፊት የተሰሩ ቤቶች ህገወጥም ቢሆኑ የከተማውን ማስተር ፕላን እስካላፋለሱ ድረስ ይሰጣቸዋል ወይንም ደግሞ ይዘርቅላቸዋል። ከጥር 24/2005 በኋላ ያሉት ግን ህገወጥ ግንባታዎች ናቸው እና እነኚህን ይዘን ማፍረሱ የህግ የበላይነትን ለማስከበር ነው ይሄንበት ያለ ነው ብሎ ለኔ መርማሪዎች ወይንም ባለሙያዎች ሪፖርቱን አቀርቦልኛል። ይሄን ያክል ነው ማለት። ቁጥሩን ስናጣራ ግነት አለበት።
አሃዙ የተጋነነ ነው ለተባለው ነገር ዶክተር እንዳለ ኃይሌ ዋናው ጉዳይ ብዛቱ አይደለም በማለት መልሷል።
ዋናው ቁጥሩ አይደለም፣ ዜጎች እንደ ዜጋ ግን መፈናቀል የለባቸውም የሚለው መሰረታ ሐሳብ ነው። ዜጎች ያላግባብ ቤት ይፈርስባቸው አይገባም፣ መንግስት አስፈላጊ ቅድመ ሁኔታዎችን ሳያደርግ የሚለው ነገር መታሰብ አለበት፣ እንደ መንግስት ኃላፊነት ስላለበት ማለት ነው።
አቶ ጉግሳ ደጀኔ የሸገር ከተማ አስተዳደር በዚህ ዘርፍ ያለውን አሰራር ስርዓት ለማስያዝ እየሰራ መሆኑን ጠቅሰው ሰዎች በመጀመሪያ ህግን እየጣሱ መልሰው መብቴ ተጥሷል የሚል ቅሬታ ማቅረባቸው ትክክል አይደለም ይላሉ።
ህገ መንግስትን ጥሶ መሬት ሽጦ መሬትን ገዝቶ ህጋዊ ባልሆነ መሬትን ይዞ ህገ መንግስቱ በማይፈቅድ ምለት መልኩ መሬት ገዝቻለሁ እና ይዣለሁ፣ ስለዚህም ማድረጌ ደግሞ መፍት ነው፣ መፍት ተጥሷል፣ ቅሬታ አለኝ ብሎ የሚያቀርብ አካልን ቅሬታ ከመጀመሪያው መቀበሉ እኔ ትክክል አይመስለኝም።
ዋና እንባ ጠባቂው ዶክተር እንዳለ ኃይሌ ግን በዚህ አይስማሙም።
መመሪያው በራሱ የዜጎችን ህገ መንግስታዊ መብት የሚጥስ ነው ነው መመሪያ እያወጣ ዜጎችን ህጋዊ ህገወጥ እያልክ የምትከፋፍልበት ሁኔታ መፈጠር የለበትም። ህገ መንግስቱ ክሊር ሊያስቀምጠው ዜጎች በየትኛውም የሀገሪቱ ቦታዎች ላይ ሄዶ የመስራት የመኖር ህጋዊ መብት ይሰጣቸዋል። ስለዚህ መመሪያው በራሱ ህገ መንግስቱን የሚጥስ ነው እያለኛ።
የህዝብ እንባ ጠባቂ ተቋም ቤቶቻቸው ለሚፈርስባቸው ዜጎች የሚሰጥ ማካካሻ አለመኖርም አሳስቦናል ብሏል በትናንትናው መግለጫው። አቶ ጉግሳ ደጀኔ በዚህ ዙሪያ በሰጡት አስተያየት ይህን በማድረግ ህገ ወጥነትን አናበረታታም ብሏል። ተጎድተናል የሚሉ ሰዎች ካሉ ግን በከተማዋ የመኖሪያ ቤት ችግርን ለመቅረፍ በተዘጋጀው ማዕቀፍ ተጠቃሚ መሆን ይችላሉ በማለት ገልጿል።
ከተማ አስተዳደሩ አንደኛ ህግን ለጣሰ አካል ሌላ ህግ ስለጣስክ ብሎ የሚያቀርበው ማበረታቻና ሽልማት የለም። ህጋዊ ባልሆነ የግንባታ ስለአካሄደ፣ ህጋዊ ባልሆነ የመልኩ መሬት ስለያዘ ምትክ ቦታ የምንሰጥበት ምክንያት የለም፣ ህገ መንግስቱ ስለማይፈቅድልን ማለት ነው። እንደ ማንኛውም ዜጋ ከተማ አስተዳደሩ መንግስት ለዜጎች መኖሪያ ቤት ወይም የመኖሪያ ቦታ መስሪያ ቦታ የማቅረብ ግዴታ አለበት። ያን ለማድረግ ከተማ አስተዳደሩ ቀን ከሌሊት እየሰራ ነው ያለው ለዜጎች መኖሪያ የሚሰሩበት ቦታ ለማቅረብ፣ አለዛ ቤት ሰርቶ ቤት የሚያገኙበት ሚንሶችን ለማመቻቸት የተለያዩ አማራጮችን የግል ፓርትነርሽፖችን ባሳተፈ መልኩ ለመስራት የተለያዩ ዝግጅት እያደረገ ነው ያለው።
ማንኛውም የከተማ ነዋሪና ህግ በፈቀደለት የከተማ ማስተዳደር ህግ በፈቀደለት እዛ ውስጥ ተጠቃሚ መሆን ይችላል ማለት ነው። በዛ መልኩ እነኝንም ዜጎች ተጎዳው ምሮ መካልም እዛ ውስጥ የምናየው ጋር
ከዚህ በፊት ለአሜሪካ ድምፅ አስተያየት የሰጡ በሸገር ከተማ የለገጣፎ ነዋሪዎች ለአመታት የኖርንበትን ቤት የክልሉ መንግስት እያፈረሰብን ነው ሲሉ ቅሬታቸውን ገልጿል። በዚህ ምክንያት ለችግር መዳረጋቸውንም ተናግረዋል። የህዝብ እንባ ጠባቂ ተቋምም በትናንትናው መግለጫው ህገወጥ ግንባታ በሚል ቤቶችን ማፍረስ በሁሉም ከተሞች የተለመደ ተግባር መሆኑን ጠቅሶ የችግሩ መንስኤ ከከተሞች መስፋፋት ጋር ተያይዞ የመጣ የመኖሪያ ቤት ፍላጎት ማደግ ስለሆነ መንግስት ለጉዳዩ ዘላቂ መፍትሄ ሊሰጠው እንደሚገባ አመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። ከዚሁ የቤቶች ፈረሳ ርዕሰ ጉዳይ ሳንወጣ ከሸገር ከተማ ግንባታ ጋር ተያይዞ ቤታቸው ፈርሶ የተፈናቀሉ መሆናቸውን የሚናገሩ ነዋሪዎች ጋር ቆይታ አድርገናል። ቀጥሎ ይቀርባል። በአዲስ አበባ ከተማ ዙሪያ በኦሮሚያ ክልል ሸገር ከተማ አስተዳደር ህገ ወጥ ናቸው በሚል ለአመታት ጎጆ ቀልሰው ከኖሩበት ቤታቸው እንደተፈናቀሉ፣ ቤታቸው ፈርሶና ንብረታቸው ተበትኖ ባዶቸውን መቅረታቸውን ነዋሪዎች ተናግረዋል። በአካባቢው ይኖሩ ከነበሩ ሰዎች በህጋዊ ውል የገዙዋቸው ቤቶችን ጨምሮ የአካባቢው አስተዳደር በሚያውቀው ሁኔታ የገነቧቸው ቤቶች በግብረ ኃይል እንዲፈርሱ በመደረጋቸው ለችግር መጋለጣቸውንም ገልጸዋል። የማፍረስ ሂደቱ አድሎ የተሞላበትና ማንነትን የለየ ነው በሚልም የሚሟገቱ አሉ። ስማቸው በሚስጥር እንዲያዝ የጠየቁን ግለሰብ በአዲስ አበባ ዙሪያ ከሚገኙ ስፍራዎች አንዱ በሆነው ለገዳዲና ለገጣፎ አካባቢ ለ15 ዓመታት እንደኖሩ ይናገራሉ። በስፍራው ጎጆ ቀልሰው ለመኖር የቻሉበትን ሁኔታም መለስ ብለው ያስታውሳሉ።
ያው በሰዓቱ ቦታ ገዝተን ነው የገባ ነው በገበሬዎች ላይ እና ያው ልማት ምናምን ነገር መብራት ውሃ ምናምን ነበረ። በዚያን ሰዓት እኛም ተታደል እና ብዙ ነገሮች ይሰራል።
ግለሰቡ ለአመታት ይኖሩበት ያ ቤት ዛሬ ወትሮ በቆመበት ስፍራ እንደማይገኝ ይናገራሉ። ሰሞነኛ አዳርና ውሏቸው አንዴ ድንኳን አንዴ ደግሞ ሌላ የኪራይ መጠለያ እንደሆነ አባወራው ያስረዳሉ። እዚህ ምክንያቱ ደግሞ የሰሩት ቤት በአካባቢው አስተዳደር እንዲፈርስ መደረጉ ነው።
ቤታችን የፈረሰው በ15 ቀን ሆኗል። መጀመሪያ ላይ ልኬት ተብሎ ተለጠለ። ከዛ የልማትና ነገር አውጡ ተብለን 5000 ብር ክፈሉ ተባል። ከዛ 5000 ብር ከፈል። ከዛ በኋላ ይህን በከፈል በስምንት ቀናቸው መጡ፣ ቀለም ቀቡ። በቀቡ በማግስቱ ሎደር ይዘው መጡ። ከዛ እኛ በጣም ምንም አላወጣንም። ያው አንዳንድ የፈጠነ ሰው አወጣ፣ ድንገት የደረሰበትም ያወጣ የለም። ያው ፐንደንትን ከነቀው ምናምን ነገር ያው በሎደር እንትናል።
ሌላው አስተያየት ሰጫችን ደግሞ ከ13 ዓመታት በላይ የካጣፎ አካባቢ ከገበሬዎች ገዝቼዋለሁ በሚሉት መሬት ላይ ቤት ሰርተው ሲኖሩ እንደነበረ ይናገራሉ። በመጋቢት ወር ነገሮች እንደተቀያየሩ ለአሜሪካ ድምጽ ያስረዳሉ።
እኛ የመንግስት አካል ያፈረሰው ነው የምንለው፣ የታጠቀ ኃይል ነው መጥቶ ያፈረሰው። የፈረሰው መጋቢት ላይ ነው የፈረሰው። ማስተንከጃ ምናምን ነገር ኢንጀር ማለጊያ መጥቶ ጣራውን ማፍረስ ብቻ ነው ገፎ ሄደው እንጂ የተነገረ ነገር ምንም ነገር የለም። የገዛንበትን ለማሳየት ጊዜም የለም። ሲጀምር ማን አይቶ ነው ሲያውቁታል እኮ እነዚህ አፍራሾች ኃይል ገዝተን እንደሆነ በትክክል የኛ እንደውም ማህተም ሁሉ አለው ስንገዛ የተገበያየንበት የቀበሌ ማህተም ሁሉ አለው የተገበያየንበት። ያንን እስከ ማሳየት ደረጃም የሚታገስ የለም እንጂ ለዳምጥ ሚ
ግለሰቡ ቤቶች በሚፈርሱበት ወቅት የኃይል እርምጃዎች ሲወሰዱ መታዘባቸውንም ይናገራሉ።
ካናገርን መልስ ከሰጠን ዱላ ሁሉ ስላለው ያው ተወሰዱትም ወሰዱት፣ አልወሰዱትም ቀድሞ ጎርጎሮ ማንሳት ነው ስራው እንጂ ከዚ መነጋገሩ ብዙም ጥሩ ነገር የለውም። ነበር ነው እንጂ ለምን አብረን ሰብሰብ ብሎም ከተገኙ ምን ትሰራላችሁ ከዚህ ተብሎ ይብድባለሁ።
ለአመታት ከኖሩበት በግዳጅ መፈናቀላቸውን የሚናገሩት ግለሰቦች የአሁኑ እርምጃ ማንነትን የለየ ነው ብለው ይከራከራሉ። ለገዳዲና ለገጣፉ አካባቢ ነዋሪ የነበሩት ግለሰብ ከዚህ ጋር በተገናኘ ይህንም ብለዋል።
መረጣ ሲባል እንግዲህ አፈሽም ህገወጥ ናችሁ ተተባል። ሁላችንም ህገወጥ ነን። ሁሉም ቤት ነበር መፍረስ የነበረበት ማለት ነው። አንድ ቤት ተዘሎ አንድ ቤት። ያ ማለት ያው አማርኛ ተናጋሪዎች ከሆንክ ግን ያው የተመረጠ ነው የተፈረሰ። ኦሮሞኛ ያናግሩህና ኦሮሞኛውን ካልመለስክ አይ ኦሮሞኛ አልችልም ምናምን ነገር ካልኩ ምን ትሰራለህ ኦሮሚያ መሬት ላይ ምንድን ነው የምትሰራው ምናምን ነገር ይለዋል። ከዚህ በኋላ የት ነው ቤት ይለዋል። ያው ቤት እንግዲህ ተሰየረ። ከዛ ከብተው ያልፋል። ከዛ መታወቂያ ከፈለጉ መታወቂያ ይጠይቋል። መታወቂያ ደግሞ ይጠይቁና መታወቂያ አሁን የኦሮሚያ መታወቂያ አሁን አለን። መታወቂያውን ከጠየቁ በኋላ ከዛ የት ነው የተወለድከው እዚህ ነው ወይ የማነህ ምናምን ተብሎ ይጠየቃል። ከዛ በኋላ አይ እንደዚህ ነው የተወለድኩ ምናምን ታዲያ ይህን መታወቂያ ተብሎ ፊት ላይ ይቀደዋል መታወቂያውን ራሱ ማለት ነው። ከዶ ይጥለዋል መታወቂያው። ህይወት አልፎ አልፎ ካርታ ያላቸው ሰዎች አሉ፣ ካርታ የተሰጣቸው ማለት ነው። አሁን እነሱን ኮቢ ስሰጣቸው አይቆሩም፣ ኮቢውን ማለት ነው። ኦሪጂናሉን አንጣይላ ኦሪጂናሉን አልሰጥም ካልክ ወየዎች ያለ ያስርሃል፣ አለበለዚያ ለሁን በግድ ከሰጠው ደግሞ ያንን ኦሪጂናሉ ምንትን እዛው ፊት ይቀደዋል፣ በቃ ካርታውን ማለት ነው።
ሌላኛዋ የለገዳዲና የለገጣፉ ነዋሪ የቀደመውን ሀሳብ ይጋራሉ።
አሁን በእኛ ሰፈር በብዛት አሁን ለምሳሌ የሌላ ብሔር አልፈረሰም፣ የኛው ብሔር ሆኖ ደግሞ እነዛ ነዋሪዎቹም ያስቀሩላቸውም የተወሰኑ ቤቶች አሉ። ግን አሁን ህግ ማለት ይሄ የመንግስት ቦታ ነው ይፍረስ ከተባለ ገበሬውም ለትርፍ የገዛው ነዋሪውም ነው መፍረስ ያለበት እንጂ ተለይቶ ለምን እንደሚፈርስ ይሄ ራሱ ግራ ያጋባል። ለምሳሌ አሁን ከኔ በታች አዲስ ቤት የተሰራለን እንደዚህ በአዲስነት እንኳ ከተባለ ማለት ነው። እኛ ሰፈራውም በብዛት ተለይቷል። ያው እኛ ተመርጠን ነው እንጂ እንደዚህ ለትርፍ ራሱ አሁን ገበሬዎች ሌላ ቦታ እየኖሩ እዛ ገዝተው ያስቀመጡት ቦታ አለ፣ እንደዚህ አከራይተው ሰርተው ምናምን የተውት ማለት ነው። ግን እንደነሱ አይነቱ አንድም አልተነካም፣ ለምን እንደው አናውቅም።
በአሁኑ እርምጃ ቤታቸው የፈረሰባቸው ሰዎች ለከፍተኛ እንግልት እየተዳረጉ መሆናቸውን የሚያነሱት ግለሰብ በአቅራቢያው ቤት ተከራይተው ለመቆየት ለሚሹ ሰዎችም ሁኔታው ፈታኝ እንደሆነ ያክላሉ።
ኑሮ አይባልም፣ ዝሮ አሁን በሰዓቱ ያው ተጠለን ያለ ነው። ያው ድንኳን ያለን ያው የድር ድንኳን ምናምን ነገር ነበረን፣ በዛ ውስጥ እንገኛለን። ይህም ቤት ኪራይ መክፈል የሚችሉ ያው ለሁለት ለሶስት እየሆኑ ወደዛ ይጠጋሉ። ግን የምነግርህ ነገር ደግሞ የምመስለው እነሱ አካባቢ እዛ ከሆንክ ሌሊት መጥተው በርህን ይቆረቁሩታል። ለምን እዚህ ተከራይ ሰውዬው ሁሉ ይያዛል፣ የተከራየበት ሰውዬ ማለት ነው። ያን ሰውዬ ሁሉ በቃ ያለውን በግድ እንትን ካላለልህ ያው ግዴታ መውጣት ነው፣ አያስገባም ያ ሰውዬ ራሱ። ራቅ ብለህ ካልሄድክ እዛ አካባቢ መከራየት አትችልም።
ልዩ ስሙ ሰላም ሰፈር በሚባለው ስፍራ ለሰባት ዓመት ገደማ መኖራቸውን የሚናገሩትና የሁለት ልጆች አባት የሆኑት አባወራ በበኩላቸው መንደሩን መኖሪያ አድርገው በቆዩት ዘንድ የተፈጠረውን እንግልት እንዲያስረዳሉ።
ብሶት ነው እንግዲህ፣ ብሶት እንዴት እንደሚገለጽ ባላውቅም ያው ብሶት ላይ ነው ያለ ነው። ስራም መስራት አንችልም። እንግዲህ እቃቸው ነው አሁን እነዚህ ሰዎች ግማሾች ወደ ክፍለ ሀገርም የገቡ አሉ፣ እኔም እስከማውቀው ድረስ የተወሰኑ ደግሞ ዲልቫል ሆነው ሰኑ ደቃቸውን በየበረንዳው አድርገው በልጆቻቸው ለንስቸውን ወደ ቤተሰብ ልከው እነሱ እንግዲህ ያው ዝም ብለው አድርበት እያደሩ እንደሆኑ ነው የማውቀውን ጓደኛ።
በለገዳዲና ለገጣፉ አካባቢ ለስምንት ዓመታት እንደኖሩና በቅርቡ ያለአግባብ እንዲፈናቀሉ መገደዳቸውን የሚናገሩት እንስት በበኩላቸው የደረሰው ክስተት የፈጠረባቸውን ስሜት ታጋርተውናል።
በጣም ነው የሚያሳዝነው። እቃውን ይዞ እየተንከራተተ ሰው ልጅ ሶስት አራት ልጅ ይዞ ግማሹም ወደ ክፍለ ሀገር ይሄዳል፣ ግማሹም ለጊዜው ያው ራቅ ብሎ እየተከራያለን። ያሁን ለጊዜው ራቅ ብዬ እየተከራይቼ ነው ያለሁት ትንሽ ቆርቆሮ በቆርቆሮ ቤት ዝም ብሎ እና ሰው ያሳዝናል። ብቻ ግን ምን ይደረጋል? ወደ የትስ ይኬዳል? ወደ የት አሳ ቤት ይባላል? ምን መፍትሄ ያለው? ዝም ብሎ ማየት ብቻ ነው እንጂ በገንዘብ ቆጥሮ ሰው ገዝቶ አለ ብሎ ስንት አመት ኑሮበት እንደዚህ በቀላሉ ጥጥ ሲያረግ ከባድ ነው። ሌላው ቀርቶ ውሃ ማብራት ያላቸውን ራሱ ልክ ሲቀቡ ቆጣሪን ነው መጀመሪያ ብሊቀርበው የሚሄዱ። ምክንያቱም ያውቃሉ እነሱ ናቸው የሚሰጡት ሁሉን ነገር መታወቂያ የቶ ምናምን ነው ሲሰጡ ውሃ ቆጣሪ ሲያስገቡ ማለት ነው።
የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ቀደም ሲል ለአሜሪካ ድምፅ በሰጡት ቃለ መጠይቅ እያፈረስን ያለነው ህገወጥ ግንባታዎችን ነው ብለው ነበረ። ከማፍረስ ዘመቻው አስቀድሞ ከነዋሪዎች ጋር ውይይት እንደሚደረግም ገልጸው ነበረ። ለአሜሪካ ድምፅ ሀብታሙ ስዩም። ያዳመጣችሁ የምትገኙት ከአሜሪካ ድምፅ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችን ነው። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል። ዋሽንግተን ላይ ደግሞ ከቀኑ 8 ሰዓት ከ38 ደቂቃ እንዲሁ። የመጀመሪያው ምዕራፍ ዝግጅታችን ተጠናቋል። የሁለተኛው አጋማሽ የመጀመሪያ ቅንብር ላይ እንወስዳችኋለን። የተፈናቃዮች ቁጥር ማሻቀቡ በጤናው ዘርፍ ላይ ስለፈጠረው ተጽዕኖ ይነግረናል። ደብረ ብርሃን ከፍተኛ ቁጥር ያለው ተፈናቃዮች እያስተናገደች ከመሆኗ ጋር ተያይዞ የከተማዋ የጤና ተቋማት መደበኛ የሕክምና አገልግሎት ላይ ተጽዕኖ ማሳደሩን የአስተዳደሩ ጤና መምሪያ አስታውቋል። በመጠላጣሪያዎች ውስጥ ህክምና ለመስጠት ጥረት ቢደረግም የአገልግሎት አሰጣጥ ውስንነት በመኖሩ ተፈናቃዮች የህክምና አገልግሎት እያገኙ ያሉት ከመጠለያ ጣቢያዎች ውጪ በሚገኙ የጤና ተቋማት እንደሆነ የጤና መምሪያ ገልጿል። በመጠለያ ጣቢያዎች ውስጥ ህክምና እየሰጡ ያሉ አካላት በተለይ በህፃናትና በእናቶች ላይ በምግብ እጥረት ሳቢያ የሚከሰቱ የጤና ችግሮች ከሌሎች በሽታዎች ይልቅ አብላጫውን ቁጥር እንደሚይዙም ይናገራሉ። የመጠለያ ጣቢያዎቹን የተመለከተው መስፍን አራጌ ቀጣዩን ዘገባ ልኳል።
20,000 የሚደርሱ ተፈናቃዮች ተጠልለው እንዳሉበት በሚነገረው ቻይና ካምፕ አካባቢ የሚገኘው ጠባሲ ጤና ጣቢያ የአካባቢውን ኗሪ ጨምሮ ለበርካታ ተፈናቃዮች የህክምና አገልግሎት ይሰጣል። በአመት 25,000 ህሙማንን ለማስተናገድ የተቋቋመው የጤና ተቋም ከ45,000 በላይ ለመቀበል መገደዱን ያመለከቱት የጤና ጣቢያው ኃላፊ አስበደነቀ የቁጥሩ ከፍተኛ መሆን በአገልግሎት አሰጣጣችን ላይ ተጽዕኖ ፈጥሮብናል ብለዋል።
እስካሁን በመጣንበት ከ60 ከ50 ሰው አይበዛም እናስተናግድ የነበሩ አሁን ግን ተፈናቃዮች ይጨመርበት ከ150 እስከ 180 ድረስ በቀን እያየን ነው። አሁን ያለ የተፈናቃዩን ታሳቢ ያደረገ በጀት ስለማይመደብ የመድኃኒት ግዢ ላይ እና ሌሎች የላቦራቶሪ ሬጀንቶች የምናምን ግዢ ላይ ተጽዕኖ ያደርጋል።
በጤና ጣቢያው ለህክምና የሄዱና ስማቸውን ከመግለጽ የተቆጠቡ የመንግስት ሰራተኛ ወደ ሐኪሙ ለመቅረብ ለአራት ሰዓት ወረፋ መጠበቃቸውን ተናግረዋል። ጤና ጣቢያው ከደረጃው በላይ በርካታ ህሙማንን ማስተናገዱ በተገልጋዩ ላይ ብቻ ሳይሆን የጤና አገልግሎቱን በሚሰጡት ባለሙያዎች ላይም አሉታዊ ተጽዕኖ እንዳለው ኃላፊው አምነዋል።
ቁጥሩ ሲጨምር ካርድ ክፍል ላይ የተወሰነ መጉላላቶች ይኖራሉ፣ የወረፋ መጠበቅ ነገሮች ይኖራሉ። እሱን በተቻለ መጠን ያሉትን ክፍሎች በማወቃቀር በፊት ለምሳሌ በሁለት ወይ በሶስት ኦፒዲ እንሰራ የነበረውን አሁን ወደ አራት ወደ አምስት ኦፒዲዎችን እየጨመርን የምርመራ ክፍሎችን በዛ እያስተናገድናቸው ነው የምንገኘው። የካርድ ክፍሉም ግን የክፍል ጥበት ስላለብን ሌላ ተጨማሪ ነገር ማድረግ ስለማይቻል ካርድ ክፍል ላይ ያው የተወሰነ ጫና ይኖረዋል።
የደብረ ብርሃን ከተማ ጤና መምሪያ ኃላፊ በቀለ ገብሬ ከተማይቱ በርካታ ተፈናቃዮችን ማስተናገድ ዶን ተከትሎ በጤና ተቋማትና በአገልግሎት አሰጣጣቸው ላይ የፈጠረው ጫና የመንግስትና የረጂ ተቋማትን ትኩረት እንደሚያሻው አመልክተዋል።
በከተማችን ባሉ 6 ተፈናቃይ መጠለያ ጣቢያዎች ቁጥራቸው ከ30,000 በላይ የሚገመት የማህበረሰብ ክፍሎች ተጠልለው የሚገኙበት ሁኔታ ነው ያለው። ጫናው ትንሽ ከፍ ይላል። ለዚህ ሁሉ ማህበረሰብ ያሉት የጤና ተቋሞች ሁሉንም አይነት የጤና አገልግሎት በነፃ ነው አገልግሎት እየሰጡ ያሉ። ከ30,000 በላይ ለሆነ ማህበረሰብ በዚህ ሁኔታ ላይ ይኖሩ ሰጥ የምንችለው የጤና አገልግሎት ምን ያክል ኮስት እንደሚያደርግ መገመት በጣም ቀላል ነው የሚሆነው። ከመጡበት ጊዜ ጀምሮ አገልግሎት እየተሰጠን ያለ እና ይህን ሲያደርግ ጤና ጣቢያዎች ያላቸው አቅም ይታወቃል። የመንግስት አሁን ያለበት የበጀት ጫና ይታወቃል። የበጀት እጥረት አለ ማለት በቂ የሆነ የህክምና አገልግሎት ለመስጠት፣ በቂ የሆነ መድኃኒት ለማቅረብ፣ በቂ የሆነ የላብራቶሪ ግብአቶችን ለማቅረብ በጣም ከፍተኛ ጫና ነው የሚፈጥረው። ለአንድ ጤና ጣቢያ ወይም ለአንድ ሆስፒታል የሚደረገው ነገር በእቅድ ተይዞ ነው የሚሰራው። ለምን ያክል ማህበረሰብ አገልግሎት ሊሰጥ ይችላል፣ ምን ያክል ሊያስፈልገው ይችላል የሚለው ታስቦ ነው እና ይሄ ደግሞ በተጨማሪ ሲሆን ካላቸው አቅም በላይ ተጨማሪ ነገር ይጠይቃል። በሰው ኃይልም በፋይናንስም በሁሉም ነገር ማለት
ተፈናቃዮች ባሉበት መጠለያ ጣቢያ በአጋር አካላት ድጋፍ የህክምና አገልግሎት እየተሰጠ ቢሆንም ከተፈናቃዮቹ ቁጥር መብዛትና አጋር አካላቱ ከተሰማሩበት ውስን ዘርፍ አንጻር አገልግሎቱን ማስፋት እንዳልተቻለ አብራርተዋል።
በመንግስትም የተለያዩ ረጅ ድርጅቶችም የሚቻላቸውን ሁሉ ለማድረግ ጥረት እየተደረገ ያለበት ሁኔታ ነው ያለው። ጎል ኢትዮጵያ የሚባል አለ፣ IMC ፕሮጀክት ሆፕ፣ ዩኒሴፍ በመንግስታዊ የተቋሙ ባለሙያዎች እንዲቀጠሩ በማድረግ እነዚህ ተንቀሳቃሽ የህክምና አገልግሎት የሚሰጡ ባለሙያዎችን እዛ አካባቢ ሁሉ ባሉበት አካባቢ ላይ አገልግሎት እንዲያገኙ ለማድረግ ጥረት እያደረጉ ነው። ሌሎችም አሉ፣ ዶክተር ስዊዝ አፍሪካ፣ ዊንግስ ኦፍ ኢንግድን የመሳሰሉ አሉ። ካለው ፍላጎትና አጠቃላይ ካለው ጫና አኳያ በቂ ነው ተብሎ ሊወሰድ የሚችል ባይሆንም
በቻይና ካምፕ መጠለያ ጣቢያ ውስጥ ህክምናና ምርመራ ይሰጥባቸዋል ተብለው ወደ ተዘረጉት ድንኳኖች በደረስንበት ወቅት ከአምስት ዓመት በታች ላሉ ህጻናት፣ ለሚያጠቡና ለነፍሰ ጡር እናቶች የምግብ እጥረት ልኬታ በመደረግ ላይ ነበር። የጤና ባለሙያው በልጥ አለማየሁ
የምግብ እጥረት ያለባቸውን ልየታ ነው እየሰራን ያለ። እነሱም አምስት ዓመት በታች ያሉ ህጻናትና አጥቢዎች እንዲሁም ነፍሰ ጡር እናቶችን ነው ልየታ እየሰራን ያለ።
የልየታ ውጤታችን ምን ይሆን?
እንዳጠቃላይ ህጻናት 1329 አለ። 1329 ውስጥ 211 የሚደርሱት መካከለኛ የሆነ የምግብ ወይም ሞደሬት አክቲቭ ማልኒትሪሽን የምንለው እሱ ችግር ያለባቸው ናቸው። ነፍሰ ጡርና አጥቢ እናቶች ደግሞ ከ621 ውስጥ 182 አካባቢ የሚደርሱት እንዲሁ መካከለኛ የምግብ እጥረት ችግር ያለባቸው ሰዎች ናቸው። እና እንዳጠቃላይ ግሎባል አክቲቭ ማልኒትሪሽን የምንለው ወይም እንዳጠቃላይ ሲታይ ከ15% በላይ ነው እና ከ15% በላይ ሆነ ማለት የሆነ ኢንተርቬንሽን ያስፈልጋል ወይም የዚህ መፍቴ የመካከለኛ ምግብ ጥረት ያለባቸው ቼዞችን ማኔጅ የሚደረግ ፋፋ ሌላ እሱ ነገር ጥረት አለ። ስለዚህ ይሄን ገብቶ የሚሰራ ኤንጂኦ ያው የተወሰነ እየመጣ ነው ግን ሙሉ በሙሉ 100% ከበር ያደረገው ስላልሆነ ትንሽ ስጋጋፋል።
የከተማ አስተዳደሩ ጤና መምሪያ ኃላፊ አቶ በቀለ ያብዛኞቹ ተፈናቃዮች የጤና ችግር ከግልና ከአካባቢ ንጽህና አጠባበቅ ጋር የተያዘ እንደሆነ ይናገራሉ።
በአብዛኛው ሲታይ እነዚህ ከተላላፊ አይነት በሽታዎች ከሃይጂን ሳኒቴሽን በቂ ሆነ የሽንት ቤት የሻወር የውሃ ፋሲሊቲዎች ባለመኖራቸው አብዛኛው የሰገራ ወለድና የውሃ ወለድ ጋር ተያይዞ ታይፎይድ ታይፈይድ ጃርዲያ የመሳሰሉት እነዚህ ከሃይጂን ሳኒቴሽን የግልና አካባቢ ንጽህና መጓደል ጋር ተያይዞ ሚከሰቱና አብሮ ተፋፍኩ ባንድ አካባቢ ላይ ሲኖሩ አንዱ ኢዚሊ እየተላለፈ ሚከሰት እንትሮች ናቸው በዋናነት የሚታዩት።
በቻይና መጠለያ ጣቢያ እየሰሩ ያሉት የጤና ባለሙያው በለጠ አለማየሁ ደግሞ በመጠለያ ጣቢያው ውስጥ አብላጫው የጤና ችግር ከምግብ እጥረት የተነሳ እንደሆነ ነው የሚያስረዱት።
10 ቶፕ 10 ኬዝ የሚባሉት ስናይ ህጻናት ላይ አኪዩት አፐር ሪስፓይራቶሪ ኢንፌክሽን አለ ወይም ሌላኛው የመተንፈሻ ክፍል ኢንፌክሽን ይባላል። እሱ ነው ኮመን አሁን እዚህ ላይ። እሱ መሆኑ ደግሞ አንድ የሚያመላክተው ከፍተኛ የሆነ የምግብ እጥረት እንዳለ ያሳያል። ይሄ ራሱ አንድ ኢንዲኬሽን ነው። በተቅማጥ መቸገር፣ በሳል ምናምን ይሄ ኬዝ አለ። አንድ የምግብ እጥረት መኖር የሚያመላክት ኬዝ ነው ይሄ መኖር ራሱ።
በመጠለያ ጣቢያ ውስጥ የሚሰጠውን የመረመራ አገልግሎት ለማግኘት ከተሰበሰቡት አንዷ ከወለጋ መኮፋ አካባቢ ተፈናቅለው መምጣታቸውን የሚገልጹት ካሳንሽ አሰን ናቸው። 2 ዓመት ያልሞላት ልጃቸውን እንደያዙ ነበር ያገኘናቸው።
ተመጣ ነው ምክንያት ለወራችን ያደፈው
ዛሬ እዚህ ህክምና ጣቢያ ውስጥ ነው ያገኘሁት። ለምን መጡ?
ያው ልኬታ ነው ህፃኖቹ ልኬታ ነው የመጣው።
ምን ተባሉ?
ገና አልተመረመርንም ታጠፋደኛል ተለክታለሽ ግን እና አሁን እንግዲህ ውጤቱን ገና አላወቅኩትም።
ምን የሚያስተላልፍ ወይ ሌላ
ሳልስ አለበት ሳልያው ዝም መሳክም ያስነበረ ያው አላሽላታል። አሁን ነገ ይዘሻል ነው ብለውኛል። ሳልያስተላልፍ ነው እቺ ዛሬ ራሱ ያው ተቀማጥ ነው እንዲያደረች።
በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ግንቦት 4 ቀን 2015 ዓ.ም ባወጣው ወቅታዊ ሪፖርቱ በአጋር አካላትና በምግብ አቅርቦት እጥረት ምክንያት በአማራ ክልል መካከለኛና አጣዳፊ የምግብ እጥረት እንዲሁም ከፍተኛና አጣዳፊ የምግብ እጥረት ላለባቸው ህጻናት ምላሽ ለመስጠት ፈታኝ መሆኑን ገልጿል። ይህም በመጠለያ ጣቢያ የሚገኙ ተፈናቃዮችን እንደሚያካትት አመልክቷል። ለአሜሪካ ድምጽ ከደብረ ብርሃን ለተጠናቀረው ዘገባ መስፍን አራጌ።
መስፍንን በእጅጉ አመሰግናለሁ። በቀጣዩ ዘገባ ደግሞ ወደ ቻድ እናቀናለን። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በቅርቡ እንዳስታወቀው የሱዳኑ ጦርነት ቢያንስ ቁጥራቸው 400 ሺህ የሚደርስ ህፃናትን ከመኖሪያቸው ሲያፈናቅል በ10 ሺዎች የሚቆጠሩ ደግሞ ወደ ጎረቤት ሀገሮች ለስደት እንዲዳረጉ አድርጓል። ለስደት የተዳረጉ እነኚህ ህፃናት ከትምህርት ገበታቸው መነጠላቸውን ያመለከቱት የረድኤት ድርጅቱ ተወካዮች አክለውም በትምህርት ገበታቸው ሊያቆያቸው የሚችል እድል በሌለበት ህፃናቱ ለህገወጥ ብዝበዛ፣ ያለ እድሜ ጋብቻና ወታደርነት ምልመላ እየተጋለጡ መሆኑን ጠቁመዋል። ሄንሪ ዊልኪንስ ከሱዳን ድንበር አቅራቢያ ከምትገኘው የቻዷ ቦሮታ ያስተናደውን ዘገባ አሉላ ከበደ ያስደምጠናል።
በሱዳን የሚካሄደውን ጦርነት በመሸሽ በአስር ሺዎች የሚቆጠሩ ሰዎች የቻድን ድንበር አቋርጠው ሲገቡ የተባበሩት መንግስታት ድርጅትና ሌሎች የእርዳታ ቡድኖች የሚሰጡት አብዛኛው እርዳታ በውሃ፣ ምግብና ሌሎች ለስደተኞች መሰረታዊ አገልግሎቶች የሚውሉ ድጋፎች ላይ ያተኮረ ነው። ይሁንና የ18 ዓመቱን ታዳጊ ወጣት አብደልናስር መሐሙድን የመሳሰሉ ስደተኞች ግን በብዙ መንገድ ወሳኝ ነው የሚሉትን የመማር ዕድል የማግኘት ፍላጎት ትልቅ ስፍራ አለው። ሚያዝያ 7 2015 ዓ.ም የጀመረው የሱዳን የእርስ በርስ ጦርነት በትውልድ ከተማው ምዕራብ ዳርፉር ውስጥም በማህበረሰቦች መካከል ግጭት ቀስቅሷል። ይህንንም ተከትሎ ከወላጆቹ ተነጥሎ ወደ ቻድ ለመሰደድ ተገደደ።
لا ابوي وامي برضو فاتوا في مستشفى في خرطوم
ناتና አባቴ የርስበርስ ጦርነት ከመጀመሩ በፊት ነበር ህክምና ፈልጋ ወደ ካርቱም ያቀኑት። ሆኖም በግጭቱ ሳቢያ አካባቢውን ለቀው መውጣት ባለመቻላቸው ከኔ ጋር ሊመጡ አልቻሉም። አሁን እኔና እህት ወንድሞቼ ብቻ ነን ወዲህ መምጣት የቻልነው።
ለሳምንታት ስለወላጆቹ ደህንነት የሰማው ነገር ያለመኖሩን የሚናገረው ማህሙድ በህይወት ይኑሩ ወይም ይሙቱ የሚያውቀው ነገር ያለመኖሩንም አመልክቷል። አሁን በአንዲት ትንሽ ጊዜያዊ መጠለያ ውስጥ ከወንድሞቹና አህቶቹ ጋር የሚኖረው ማህሙድ ወደ ሱዳን ዩኒቨርሲቲ የሚያስገባውን ፈተና መውሰድ የሚችልበት መንገድ እንደሌለ ይናገራል። ከምዕራብ ዳርፉር ወደ ቻድ የተሰደዱት መምህር ማሊክ መሐመድ በበኩላቸው ቀደም ሲል ያስተምሯቸው የነበሩ ህፃናት አሁን ለመኖር እየተገደዱበት ስላለው ርዛት የተጫነው ሁኔታ በቁጭት ይናገራሉ።
ለጂን ባድ መሄነ ጂና ለጂና አልቢአ ቡኩን ማሞጁ
ከተለያዩ ትምህርት ቤቶች የመጡት ሁሉም ተማሪዎችና መምህራን አሁን እዚህ ይገኛሉ። እዚህ ደግሞ የትምህርት ሂደቱን ለመቀጠል የሚያስችል አመቺ ሁኔታ የለም። በመሆኑም ብርቱ ፈተና ነው የገጠመን። በተለይም ለረጅም ጊዜ እዚህ ለመቆየት የምንገደድ ከሆነም ምንም አይነት የትምህርት ሂደት ማካሄድ የማይቻል በመሆኑ ለዘለቂታው በህብረተሰቡ ላይ ከፍተኛ ችግር ይፈጥራል።
መሐመድ እንደሚሉት መምህራኑ ቻድ የሚገኙ ሱዳናውያን ታዳጊዎች ወደ ከፍተኛ ትምህርት የሚያስገባውን ያገራቸውን ፈተና መውሰድ የሚችሉበት መንገድ ለመቀየስ እየሞከሩ ይገኛሉ። ይሁንና የእርስ በርስ ጦርነቱ ከጀመረበት ጊዜ አንስቶ የካርቱም መንግስት ስራውን በማቆሙ ይህን ማቀናጀት ግን የሚቻል አይመስልም። Education cannot wait በእንግሊዘኛው ምህጻረ ቃል ECW የተባበሩት መንግስታት ድርጅት ለዚህ መሰሉ ጊዜ ያደረጀው የትምህርት ተራድኦ ፕሮግራም ነው። ያስሚን ሻሪፍ የድርጅቱ ዳይሬክተር ናቸው። በያዝነው ወር መጀመሪያ ላይ ቻድን በጎበኙበት ወቅት በዚያች ሀገር ለትምህርት ማስኬጃ የሚውል የ3 ሚሊዮን ዶላር እርዳታ ለመስጠት ቃል ገብተዋል። እንደ ምግብና ውሃ የመሳሰሉ መሰረታዊ ፍላጎቶች በጣም ከፍተኛ በሆኑበት ለትምህርት ትኩረት መስጠት ለምን እንዳስፈለገም ተጠይቀው ነበር።
Empower them to raise up of the ashes of the
ከዚያ ብርቱ ስቃይ ካስከተለውና ክፉኛ ከወደቁበት እነሱ ዘንድ አግዛቸው ብርታትም ሆናቸው። በውሃና በምግብ ብቻ ብርታት አይገኝም። እርግጥ እነዚህ አስፈላጊ ነገሮች ናቸው። ይሁን እንጂ ያ ብቻውን ሊያበረታታና ጾታን መሰረት ካደረጉ ጥቃቶችና ጾታዊ በደሎች እንዲሁም የታጠቁ ቡድኖችን ከመቀላቀል ዝንባሌና ለመጪው ጊዜ ተስፋ ማጣትን ከመሳሰሉት ሊገጥሟቸው ከሚችሉ ፈተናዎች ሁሉ ሊከላከላቸው አይችልም።
የሱዳኑ ጦርነት በልጆች ህይወት ላይ የሚያሳድረው ተጽዕኖ በትምህርት ጉዳይ ላይ ብቻ የተገደበ አይደለም። የመንግስታቱ ድርጅት ባለፈው ግንቦት 4 2015 ዓ.ም ምረት ይፋ እንዳደረገው በህፃናት ላይ የተመጣጠነ ምግብ እጥረት የሚያስከትለውን ጉዳት ለማከም ከሚያገለግሉ አልሚ ምግቦች 60% የሚያመርተው የሱዳን ፋብሪካ በውጊያ ወድሟል።
All of this increases the risk of
ይህ ሁሉም ተደማምሮ ለህፃናቱ በጊዜ መድረስ ያለመቻልን እድል ከፍ ያደርጋል። ለህፃናቱ በጊዜ መድረስ ካልቻልንም ለህልፈት የመዳረግ እጣቸው በተመሳሳይ በእጅጉ ይጨምራል።
ማህሙድ በበኩሉ እንዲህ ይላል።
አይዋ ሩበዳ ያስር በትሪጋ ፈዓሊያ ጅድ
ጦርነቱ በእቅዶቼ ላይ ትልቅ ተጽዕኖ አሳድሯል። ከልጅነት እድሜ አንስቶ አልመው የነበረው ሁሉ እውን ሊሆን አይችልም።
በአስር ሺዎች የሚቆጠሩ ሱዳናውያን ህፃናትም ተመሳሳይ እጣ ፈንታ ይጠብቃቸዋል።
አድማጮቻችን፣ ለምሽቱ ያዝነው የመጨረሻ ዘገባ ደግሞ ኢትዮጵያውያን በአሜሪካ ነው። የዛሬ ኢትዮጵያውያን በአሜሪካ እንግዳችን ገሊላ ጌታነት ትባላለች። የክንፈ ልጅ የተሰኘ በውጭ ሀገራት የሚኖሩ ወላጆች ተግዳሮቶቻቸውን፣ ስኬቶቻቸውን የሚያጋሩበት የኢንተርኔት ላይ አገልግሎት ፈጥራለች። ባለፉት 4 ዓመታት ውስጥም ከ900 በላይ ወላጆች አባል ሆነው አገልግሎት ያገኙ መሆናቸውንም ገልጻለች። ስምኝሽ የቆየ ከገሊላ ጋር ያደረገችው ቆይታ በመቀጠል ይቀርባል።
ስሜ ገሊላ ጌታነው ይባላል። የዲሲ መንግስት የከንቲባ የአፍሪካኖች ጉዳይ ጽህፈት ቤት ዳይሬክተር ኦፍ ኦፐሬሽን ሶኛ ነው የምሰራው እዛ። እና ገሊላ የክንፈ ልጅ በኦንላይን ላይ ያለ ኦርጋናይዜሽን ያቋቋምኩት ነው። ከስሙ ብንጀምር ገሊላ የክንፈ ልጅ ማለት ስሜ ገሊላ ነው እና የአባቴ ስም ክንፈ ነው። ያንን እንትን በመያዝ ነው ገሊላ ክንፈ ልጅ የሚል ስሙን ያወጣሁት።
ከስሙ ልነሳ እንዳልሽው አሁን የከንፈልጅ ነው የሚል በሚስም ነው ያወጣሽው የከንፈልጅ ዘመናሽው
ከራሴ ጋር አንድ የሚቀር ማንነቴን የሚገልጽ ነገር ነበር የፈለኩት። ይሄ ደረገጽ ሁሉንም ሰው የሚረዳ ቢሆንም ማን ነው ምንድን ነው የሚሰራው ብዬ ሳስብ ገሊላ የከንፈልጅ እኔ ነኝ። እና ይሄ በተለያዩ ሶሻል ሚዲያዎችም የምጠቀመው ስሜ ነው ለረዥም ጊዜያት ስም የምጠቀመው እና ይሄ በጣም እኔን የሚገልጽና ማንነቴን የሚገልጽ ነገር ለረዥም ጊዜም ደግሞ እኔም ባልኖር የሚቆይ ነገር አድርጌ ስላሰብኩት ለዛ ነው ገሊላ የከንፈልጅ ብዬ ወሰንኩት።
መቼ ነው የጀመርሽው?
በፈረንጆች አቆጣጠር 2019 የመጀመሪያ ልጄን እርጉዝ በሆንኩኝ ጊዜ ነበር የጀመርኩት።
ከኢትዮጵያ ውጭ ማሳደግ ልጆችን ብለን ስናነሳ አንድ ከራስሽ ነው የሚነሳው እና ባለትዳር ነሽ፣ የልጆች እናት ነሽ። እስቲ ከአንቺ መጀመሪያ ከአንቺ አንቺ ህይወት ተሞክሮ ነ
እኔ ከኢትዮጵያ ከወጣሁኝ በጣም ረዥም ጊዜ ሆኖኛል። በ13 ዓመቴ ነው መጀመሪያ ከኢትዮጵያ ወጣሁት እና በደቡብ አፍሪካ ለረዥም ጊዜ ኖሬ ከካናዳ ወደዚያ መፈናቀል መጥቼ አሁን ወደ 15 ዓመት ሆኖኛል በኒውዮርክ እና በዲሲ መካከል ስኖር ማለት ነው። እና በዛን ጊዜ የእናቴንም የአባቴንም በተለይ ከኢትዮጵያ ውጭ ሆነ ያደረጉትን አስተዋጽኦ የነበረባቸውን ድክመት ያደረጉትን ሁሉ ነገር በማየት አሁን ደግሞ እኔ ወደ ናትነት መንገድ ስጀምር በጣም እንዲህ አይነት አስፈላጊ ነገር አለ። በተለይ ደግሞ እዚያ አካባቢ እንደ አዲስ አበባ እንደ ኢትዮጵያ እርዳታ የለም፣ ጎረቤት የለም።
በእናት በአባትሽ የማይተሸዋል በራስሽም እያየሽው ነው እና በውጭ ልጆችን ማሳደግ ምንድን ነው ተግዳሮቶቹ? ምንድን ናቸው ችግሮቹ?
የመጀመሪያ ጊዜ ያው እኛው ነን እናትም አባትም ሆነን አሳደግም ሆነን ቤት ውስጥ የምንሰራው እኛው ነን እና አክስት፣ ቤተሰብ፣ ጎረቤት የለም በዚህ ጊዜ። ስለዚህ ጊዜን አቃቅሶ አብሮ የመስራትን አብሮ ተጋግዞ የመስራትን ልጅ ማሳደግ በጣም እየከበደ ይሄዳል በውጭ ሀገር ልጅ ስናሳደግ። ሁለተኛ ነገር ደግሞ ብዙዎቻችን ጥያቄ አንጠይቅም። በተለይ ሐኪም ቤት በምንሄድበት ጊዜ ዶክተር ያለንን በቃ ይሄ ነው እንደ እርጉዝ ወይም እንደ አዲስ እናት ይሄን ነው ማድረግ ያለባቸው ይሄንን አድርጎ በምንባልበት ጊዜ መነጋገር መጠያየቅ የለም። በቃ ዶክተር ብሏል እና ይሄንን ማድረግ አለብን አረጋለሁ ነው። እና እኔ መጀመሪያ እርጉዝ በሆንኩኝ ጊዜ እሰማለሁ ዶክተሮችን የሚሉት፣ ግን ብዙም ሰውም እጠይቃለሁ አናገራለሁ። በተለይ ደግሞ በእኔ እድሜ ያሉ ሴቶችን ኢሚግራንት የሆኑ ሴቶችን በጣም በጣም አስፈላጊ ነገር ነው እርስ በርስ መነጋገር። ለምን እዚህ ሀገር የተማሩት እና እንደ ምርመራ የሚጠቀሙት እንደኛ አይነት ሰዎችን ላይሆን ይችላል። እንደ ኢሚግራንት ሆነን ሌላ አይነት ችግሮች፣ ሌላ አይነት ሰውነታችን ሁሉ የተለያየ ነገር አለ። ኤክስፔሪንሳችንም በጣም የተለያየ ነው እና እሱ ኢምፓክት ያደረገ ብዙ ጓደኞች አሉ። ስለ ልጄ ይሄ አለ ግን ማን ላውራ እና እኔ ሆንኩኝ በመሀል ሰውን ማገናኘው። ያኔን ያሰብኩ እኔ ቁጭ ብዬ ሰውን ከማገናኝ ለምን ይሄንን ነገር ከፍቼ ሁሉም ሰው አንድ ላይ መጥቶ ሁሉም እናቶችም አባቶችም አንድ ላይ መጥተው ኢንፎርሜሽናቸውን እየተለዋወጡ መረጋጋት ይችላሉ በማለት።
ምን አይነት አገልግሎት ነው በድረገጹ ላይ የሚገኘው? ምን አይነት ድረገጽ ነው? እስኪ ድረገጹን ግለጽልን።
ድረገጹ ላይ ሪሶርሶች አሉ። የተለያዩ የሐኪሞች ሊስት ቢያስፈልግ እነሱን በቀጥታ ሄዶ እና ይሄ ልስት ደግሞ ተከማችቶ የተቀመጠው ከሌላ ከብዙ እናቶች ቤተሰቦች ጋር ከመነጋገር። አንዳንዶች ያሉ ዶክተሮች ለ18 19 ዓመት ያሉ ልጆች አሁን የምናውቃቸው ኢትዮጵያኖችን ያከሙ ናቸው። እና አሁን ሁለተኛው ደግሞ የተለያዩ አይነት ኒውስፔፐሮች ሲወጡ አርቲክሎች በሚወጡበት ጊዜ ስለ ምንም አይነት ስለ ልጅ አስተዳደግም ይሁን ስለ ሕክምናም ይሁን በተለያዩ አይነት ሪሰርቾች በሚወጡ ጊዜ እነሱንም እዛ ላይ እናወጣለን ማለት ነው። ሶስተኛው ደግሞ የተለያዩ አይነት ምሁራኖችን ኤክስፐርቶችን በአንድ ላይ በማድረግ የተለያዩ ኢቨንቶችን እናዘጋጃለን እና በዛ ላይ መተው አሁን አንዴ ያዘጋጀ ነው ኤርሊ ስቴጅስ የሚሉት ፕሮግራም አለ እዚህ ዲሲ ውስጥ ማለት ነው። እናሱ ህፃናቶች በኦቲስቲክ ለሆኑ ህፃናቶች ከሁለት አመት ጀምሮ ትምህርት ቤት ገብተው መማር ይችላሉ በነፃ። የአምስት አመት መሆን መጠበቅ የለባቸውም። እሱም ግን በጣም ብዙ ሰው አያውቀው። ስለዚህ እሱ ላይ የሚሰሩ ኤክስፐርቶችን በማቅረብ በዙምም ሆነ በተለያዩ ፕላትፎርሞች ላይ እንደዛ አይነት ውይይት እናደርጋለን። እናቶችን በዛን እንደዛ አይነት ልጆች ኦቲስቲክ የሆኑ ልጆች ግን ይሄንን ፕሮግራም ተጠቅመው ልጆቻቸው ምን አይነት ለውጥ እንዳያሳዩ
አድማጮቻችንና ተመልካቾቻችን ቀደም ብለን ያየነው ቃለ ምልልስ ሙሉ ክፍሉ በዌብሳይታችን ላይ ስለሚጋራ በዚያ እንድታገኙት እንጋብዛለን። ለምሽቱ ያዝነው ይሄ ነበር። ሳስተናግዳችሁ ያመሸሁት አብታሙ ስዩም ነኝ። ብርሃን ያለ ኃይሉ በምስልና በድምጽ ቅንብሩ አብራን ቆይታለች። ጽዮን ግርማ ዋና አዘጋጃችን ናት። ከመላ የስቱዲዮ ባለሙያዎችና ባልደረቦቼ ጋር ሰናበታችኋለሁ። መልካም ምሽት ይሁንላችሁ።